ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መስከረም 18 2015 ዓ.ም ዝግጅታችን ጀመረ። በአማራ ክልል የሰሜን ወሎ ዞን አካባቢዎች በዛሬው ዕለት ውጊያ መባባሱን የአካባቢው ነዋሪዎች ገለጹ።
አሁን የወርቄ የዲቪ የደመዩ አጠቃላይ የራያ ቆቦ ተፈናቃይ ያለው ሀብሮ ወረዳ ነው። መርሳ ከተማ ባሉ ትምህርት ቤቶችና ተቋማት እንዲሁም ደግሞ በሀብሮ ወረዳ ገጠር ቀበሌዎች እና በገጠር ከተሞች ከመሀል አምባ ጀምረህ ሊጦ፣ ጊራናም፣ ቡርጌሳ አራት ትምህርት ቤቶች ሙሉ ሞልቶ ለሊብሶ አስተላለፈ። ሊብሶም ደግሞ እንደዚሁ ሞላ።
በራያ ግንባር ጎብዬ አካባቢ ባለው ከባድ ውጊያ ምክንያት የተፈጠረውን ሁኔታ ከገለጹልን አስተያየት ሰጪዎች መካከል አንዱን ነው የሰማችሁት። ሙሉ ዘገባው በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ተነስተልን አድማጮች እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። አዲሱ የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ በኢትዮጵያ የሁለት ቀናት ጉብኝት ለማድረግ አዲስ አበባ ገብተዋል። ፕሬዝዳንቱን ቦሌ ዓለም አቀፍ አየር ማረፊያ ተገኝተው የተቀበሉት ጠቅላይ ሚኒስትር አብይ አህመድ ናቸው። ሁለቱ መሪዎችና ልዑኮቻቸው ባደረጉት የሁለትዮሽ ውይይት የአፍሪካ ቀንድ የተረጋጋ ቀጠና እንዲሆን በትብብር መስራት እንደሚገባ ትኩረት መስጠታቸውን የጠቅላይ ሚኒስትር ጽህፈት ቤት ገልጸዋል። ሁለቱም አገራት ለቀጠናው አለመረጋጋት መንስኤ የሆኑ እንደ ግጭትና ድርቅ የመሳሰሉ ፈተናዎችን በመጋፈጥ ላይ መሆናቸው ይታወቃል። ኬኔዲ አባተ ዝርዝሩን ይዟል።
የኢትዮጵያ ምስራቃዊ ጎረቤት ሀገር የሶማሊያ ፕሬዝደንት ሐሰን ሼህ መሐሙድ በኢትዮጵያ ለሚያደርጉት የሁለት ቀናት ይፋዊ የስራ ጉብኝት ዛሬ ጠዋት ላይ ነው አዲስ አበባ የገቡት። ፕሬዝደንቱ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ የኢፌድሪ ጠቅላይ ሚኒስትር አብይ አህመድ አቀባበል አድርገውላቸዋል። ከስድስት ወራት በፊት በተደረገ ምርጫ አሸንፈው ወደ ስልጣን የመጡት ፕሬዝደንት ሐሰን ሼህ መሐሙድ ዳግም ወደ መሪነት ከተመለሱ በኋላ በኢትዮጵያ ጉብኝት ሲያደርጉ የአሁኑ የመጀመሪያቸው ነው። ጠቅላይ ሚኒስትር አብይ አህመድ በፕሬዝደንት ሐሰን ሼህ መሐሙድ ከሚመራው የሶማሊያ ፌዴራላዊ ሪፐብሊክ ልዑካን ቡድን ጋር በጠቅላይ ሚኒስትር ጽህፈት ቤት የሁለትዮሽ ውይይትም አድርገዋል። በውይይቱም ሁለቱ መሪዎች በኢትዮጵያና በሶማሊያ መካከል ያለውን ግንኙነት የበለጠ ለማጠናከር ያላቸውን ፍላጎትና ቁርጠኝነት መግለጻቸውን ከጠቅላይ ሚኒስትር ጽህፈት ቤት የተገኘው መረጃ ያመለክታል። በተለይም የአፍሪካ ቀንድ የተረጋጋ እንዲሆን አብሮ መስራት እንደሚያስፈልግ ትኩረት ሰጥተዋል ብሏል ጽህፈት ቤቱ ባወጣው መግለጫ። ሁለቱ አገራት በአፍሪካ ቀንድ ላለው አለመረጋጋት በቀዳሚነት የሚጠቀሱ ናቸው። ለቀጠናው አለመረጋጋት መንስኤ የሆኑ ግጭትና ድርቅን ጨምሮ የተለያዩ ፈተናዎች የሀገራቱ መገለጫዎች ከሆኑ ሰነባብተዋል። በተለይ በሰሜኑ የሀገሪቱ ክፍል ባለው ጦርነት የተጠመደችው ኢትዮጵያ በሶማሊያ ከሚንቀሳቀሰው የአልሸባብ የሽብር ቡድንም ጥቃቶችን እያስተናገደች ሲሆን በቅርቡ ከሽብር ቡድኑ ጋር ውጊያ ማድረጓም ይታወቃል። አልሸባብ ከሁለት ወራት በፊት በኢትዮጵያ ላይ የከፈተውን ጥቃት ተከትሎ የኢትዮጵያ መከላከያ ሰራዊት በወሰደው እርምጃ 3 ከፍተኛ የአልሸባብ መሪዎችን ጨምሮ በርካታ የቡድኑ ታጣቂዎች መገደላቸውንና መማረካቸውን የኢትዮጵያ መንግስት መግለጹ ይታወሳል። አልሸባብ በሶማሊያ በተደጋጋሚ በፈጸማቸው የሽብር ጥቃቶች በርካታ ሰላማዊ ሰዎች ለሞት የተዳረጉ ሲሆን በሐሰን ሼህ መሐሙድ የሚመራው የሀገሪቱ መንግስት ከቡድኑ ጋር ውጊያ በማድረግ ላይ ይገኛል። የሶማ የሶማሊያ ጦር ከአልሸባብ ጋር በሚያደርገው ውጊያ ከቅርብ ጊዜ ወዲህ ቡድኑን ከመካከለኛው የሀገሪቱ ክፍል እያስወጣ መሆኑን ስለመግለጹ የሶማሊያ መንግስት መገናኛ ብዙሃን ከሶስት ቀናት በፊት ዘግቧል። ሁለቱ ሀገራት በየሀገሮቻቸው ካለው ግጭትና በአልሸባብ ከተደቀነባቸው የጋራ ስጋት በተጨማሪ በድርቅ ምክንያትም በሚሊዮኖች የሚቆጠሩ ሰብአዊ ድጋፍ የሚጠብቁ ዜጎች ያሉባቸው ሀገሮች ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ቡርኪና ፋሶ ውስጥ እስላማዊ ታጣቂዎች በአጀብ ይጓዙ በነበሩ ተሽከርካሪዎች ላይ ከትናንት በስቲያ ሰኞ ባደረሱት ጥቃት 11 ወታደሮች ሲገደሉ በርካታ ሰላማዊ ሰዎች የደረሱበት መጥፋቱን የአገሪቱ መንግስት አስታወቀ። ታጣቂዎቹ በሰሜን የአገሪቱ ክፍል ወደምትገኘው ጂቦ ከተማ ርዳታ ለማድረስ በወታደሮች ታጅበው ይጓዙ በነበረ 150 ተሽከርካሪዎች ላይ የደፈጣ ጥቃት ማድረሳቸው ተመልክቷል። ከአልቃይዳና እስላማዊ መንግስት ጋር ግንኙነት ያላቸው ታጣቂዎች እንደ አውሮፓ አቆጣጠር ከ2015 ጀምሮ ጥቃቱ የደረሰበትን ሰፊ አካባቢ መቆጣጠራቸው ተመልክቷል። የሟቾቹ ቁጥር እስከ 60 ሊደርስ እንደሚችል የደህንነት ምንጮችን ጠቅሶ የፈረንሳዩ ዜና ወኪል AFP ዘግቧል። ዩክሬን ሩሲያ ግዛቶቿን በኃይል ወደ ራሷ ለመጠቅለል የያዘችውን ሙከራና የማስፈራራት ዘመቻ አስመልክቶ ደጋፊዎቿ ለዩክሬን የሚሰጡትን ድጋፍ እንዲጨምሩ ከማድረግ ሌላ ውጤት እንደማይኖረው ለሩሲያ ግልጽ መልእክት እንዲያስተላልፉላት አሳሰበች። የዩክሬን የውጭ ጉዳይ ሚኒስቴር ባወጣው መግለጫ የአውሮፓ ህብረት፣ ኔቶና የቡድን 7 አባል አገራት በሩሲያ ላይ አዲስና ጠንካራ ማዕቀቦችን መጣል ጨምሮ ወታደራዊ እርዳታዎችን እንዲሰጡን ጠይቃለች ብለዋል። መግለጫው የወጣው የዩክሬን ፕሬዝደንት ቮሎዲሚር ዜለንስኪ ሩሲያ ላደረገችው የይስሙላ ህዝበ ውሳኔ ከዓለም አቀፉ ማህበረሰብ ልትገለል ይገባታል ሲሉ በተባበሩት መንግስታት ጠቅላላ ጉባኤ ላይ ጥያቄያቸውን ባሰሙ ማግስት ነው። ሞስኮ እነዚህን ግዛቶች በኃይል ወደ ራሷ የምትቀላቅል ከሆነ ያ ማለት ከሩሲያው ፕሬዝደንት ጋር የሚደረግ ምንም አይነት ንግግር አይኖርም ማለት ነው ብለዋል ዜለንስኪ። ፕሬዚደንት ቭላድሚር ፑቲን ሩሲያ በዩክሬን ያላትን የመዋጋት አቅም ለማሳደግ በሚል ያወጡትን ረቂቅ አዋጅ የተቃወሙ ሩሲያውያን መታሰራቸውን ተከትሎ የተባበሩት መንግስታት ድርጅት የሰብአዊ መብቶች መስሪያ ቤት እንዲፈቱ ጥሪ አቅርበዋል። ሊሳ ሽላይን ከጄኔቭ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች።
የሩሲያ ፕሬዝዳንት ቭላድሚር ፑቲን ባለፈው ረቡዕ ያወጡትና የዩክሬንን ወረራ እንዲቀላቀሉ ወታደሮቻቸውን በከፊል የማሰባሰብ አዋጅ የተቃወሙ ወደ 2400 የሚጠጉ ተቃዋሚዎች በሩሲያ የተለያዩ አካባቢዎች ታስረዋል። ፕሬዝዳንቱ በዩክሬን ጦርነት የተዳከመውን የሩሲያን ሰራዊት ለማጠናከር እስከ 300,000 የሚጠጋ ተጠባባቂ ወታደሮችን ለመመልመል ያደረጉት ጥሪ ከፍተኛ ጸረ ጦርነት ተቃውሞዎችን ቀስቅሷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቃል አቀባይ ራቪና ሻምዳሳኔ እንዳሉት በአንዳንድ ቦታዎች ላይ በተቃውሞ ሰልፈኞችና በፖሊስ መካከል ግጭት ቢቀሰቀስም ተቃውሞ በአብዛኛው ሰላማዊ ነበር።
ተቃውሞዎቹ በአብዛኛው ሰላማዊ እንደነበሩ ቢገለጽም በተለያዩ ቀጠናዎች ያሉ ወታደራዊና የምዝገባ ቢሮዎችን የመሳሰሉ የአስተዳደር ህንጻዎች ጥቃት ደርሶባቸዋል። ሰዎች በሰላማዊ መንገድ የመሰብሰብና ሐሳባቸውን የመግለጽ መብታቸውን በመጠቀማቸው ብቻ መታሰራቸው በዘፈቀደ የተጫነ የነጻነት እጦትን ያመለክታል።
ሻምዳሳን ያክለው ምን ያክል ሰዎች በእስር ላይ እንደሚገኙ አለመታወቁን ያስታወቁ ሲሆን አላስፈላጊ በሆነ ጦርነት ምክንያት ሰዎች ተስፋ የሚያስቆርጡ እርምጃዎችን ሲወስዱ ማየት አሳዛኝ መሆኑን ገልጸዋል። ለወታደራዊ አገልግሎት መጠራትን እየፈሩ በሺዎች የሚቆጠሩ ሩሲያውያን አዋጁን በመሸሽ ወደ ሌሎች ሀገራት እየተሰደዱ መሆናቸው ተዘግቧል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የአገር ውስጥ ተቃውሞ ያየለባት ኢራን ዛሬ ረቡዕ ሰሜን ኢራቅ ውስጥ በሚገኙ የተቃዋሚ የኢራን ኩርዶች ህብረት ጦር ሰፈሮች ላይ የድሮን ጥቃት ዘመቻ መጀመሯን የኩርድ ባለስልጣናት ተናገሩ። ዛሬ ማለዳው ላይ የተካሄዱት ጥቃቶች ያተኮሩት ኢብሪል ከተባለችው ከተማ በስተ ምስራቅ 60 ኪሎ ሜትሮች ርቀት ላይ በምትገኘው ኮያ አካባቢ በሚገኙ ወታደራዊ የጦር ሰፈሮች፣ መኖሪያ ቤቶችና ቢሮዎች ላይ መሆኑን የኢራን ኩርዶች ዲሞክራቲክ ፓርቲ ሶራ ኑሪ መናገራቸውን አሶሲየትድ ፕሬስ ዘግበዋል። ጥቃቱ ኢራን ውስጥ በፖሊስ ቁጥጥር ስር እንዳለች መሞቷ ከተነገረው የ22 ዓመቷ ኢራናዊት ኩርድ ጋር ተያይዞ ለተነሳው ተቃውሞ ምላሽ ይመስላል ሲል ዘገባው አመልክቷል። ተቃውሞ በ46 የኢራን ከተሞች የተዛመተ ሲሆን ተቃውሞው ከጀመረበት መስከረም 10 2015 ጀምሮ ቢያንስ 41 ተቃዋሚዎችና ፖሊሶች መገደላቸውን የኢራን መንግስት ቴሌቪዥን አስታውቋል። ሰሜን ኮሪያ በዚህ ሳምንት ሁለተኛውን የተወንጫፊ ሚሳኤል ሙከራ አካሂዳለች። ሙከራው የተካሄደው የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ ሰሜንና ደቡብ ኮሪያን የሚለየውን ከወታደራዊ ነጻ የሆነ ቀጠና ከሚጎበኙበት ሰዓታት በፊት መሆኑ ተነግሯል። ሰሜን ኮሪያ በአገሪቱ ሰዓት አቆጣጠር ዛሬ ምሽቱ ላይ ሁለቱን አጫጭር ተወንጫፊ ሚሳኤሎችን ወደ ምስራቃዊ የአገሪቱ የባህር ዳርቻ መተኮሷን ከደቡብ ኮሪያ ወታደራዊ ክፍልና የጃፓን መንግስት የተገኙት ዘገባዎች አመልክተዋል። ሰሜን ኮሪያ ከሶስት ቀናት በፊት የአጭር ርቀት ሚሳኤል ሙከራ ማካሄዷ ይታወሳል። ሰሜን ኮሪያ በዚህ ዓመት ብቻ 34 ተወንጫፊ ሚሳኤሎችን የተኮሰች ሲሆን ካሁን ቀደም በየዓመቱ ከተኮሶቻቸው ሁሉ ከፍተኛ ሆኖ ተመዝግቧል። የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ በቀድሞ የጃፓን ጠቅላይ ሚኒስትር ሺንዞ አቤ ቀብር ላይ ለመገኘት ወደ ቶኪዮ የተጓዙ ሲሆን በቆይታቸው ከጃፓን፣ ደቡብ ኮሪያና ከአውስትራሊያ ባለስልጣናት ጋር በጋሪዮሽ ጉዳዮች ተከታታይ ስብሰባዎችን ማካሄዳቸው ተነግረዋል። ወደ ደቡባዊ የዩናይትድ ስቴትስዋ ፍሎሪዳ ግዛት እያመራ የሚገኘውና ሄሪኬን ኢያን የሚል ስያሜ የተሰጠው አደገኛ ነፋስ የቀላቀለ ከባድ ዝናብ ኃይሉን እየጨመረ መሆኑን ፍሎሪዳ የሚገኘው ብሔራዊ የሄሪኬን ማዕከል አስታወቀ። ሄሪኬን ኢያን ከፍሎሪዳው የሜክሲኮ ባህረ ሰላጤ በሰዓት 250 ኪሎ ሜትሮች በሚደርስ ፍጥነት እየተጓዘ ሲሆን በብሔራዊ ማዕከሉ አምስተኛ ደረጃ ብሎ የሚጠራው ከፍተኛው ደረጃ ሊደርስ እየተቃረበ መሆኑን ይዞታውን የሚከታተሉ ባለሙያዎች ተንብየዋል። በፍሎሪዳ ምዕራባዊ የባህር ዳርቻ የሚገኙ 2 ሚሊዮን የሚደርሱ ነዋሪዎች አካባቢያቸውን ለቀው እንዲወጡ ታዘዋል። የፍሎሪዳ አገረ ገዢ ሮን ደሳንቲስም በክፍለ ግዛቱ የሚሰጠውን ምላሽ እንዲያግዙ በሺዎች የሚቆጠሩ ብሔራዊ ዘብ ወታደሮችን ማሰማራታቸው ተነግረዋል። በሺዎች የሚቆጠሩ በረራዎች የተሰረዙ ሲሆን እንደ ታምፓና ቅዱስ ፒትስበርግ የመሳሰሉ አደገኛው አውሎ ንፋስ በሚጓዝበት አቅጣጫ ያሉ ዋና ዋና የአውሮፕላን ማረፊያዎችም አገልግሎታቸውን አቋርጠዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎች እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ መስከረም 18 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አብራችሁን እንድታመሹ በድጋሚ እንጋብዛለን። አሁን ቀዳሚ ወደሚሆነው የአብይ ርዕስ ዘገባችን እንለፍ። በአማራ ክልል የሰሜን ወሎ ዞን አካባቢዎች በዛሬው ዕለት ውጊያ መባባሱን የአካባቢው ነዋሪዎች ገለጹ። ለአሜሪካ ድምጽ አስተያየታቸውን የሰጡ የአካባቢው ነዋሪዎች ባለፈው ሳምንት ውስጥ አንድ ጊዜ ጠንከር፣ ሌላ ጊዜ ደግሞ ቀዝቀዝ እያለ ውጊያ መቀጠሉን ተናግረዋል። በዛሬው ዕለት ደግሞ በራያ ግንባር ጎብዬ አካባቢ ከባድ ውጊያ በመካሄድ ላይ መሆኑን አስተያየት ሰጪዎች ተናግረዋል። ሆኖም በስፍራ ያለውን ውጊያ በተመለከተ ከመንግስትም ይሁን ከህወሓት በኩል የተባለ ነገር የለም። በተያያዘ ዜና ኤርትራ የትግራይ ክልልን ለመውጋት በአፋር ክልል በበርሃሌ በኩል 5 ክፍለ ጦር ማሰለፏን በትዊተር ገጻቸው ያሰፈሩት የህወሓት ቃል አቀባይ አቶ ጌታቸው ረዳ በዚህ አቅጣጫ ተሰልፏል ያሉትን የኤርትራ ጦር የህወሓት ኃይሎች አምክነዋል ብለዋል። ይህን የአቶ ጌታቸው ውንጀላን አስመልክቶ ከኤርትራም ይሁን ከኢትዮጵያ መንግስት በኩል እስካሁን የተሰጠ ምላሽ የለም። ኬኔዲ አባተ ተጨማሪ አለው።
በኢትዮጵያ መንግስትና በህወሓት መካከል ለሁለት ዓመታት ያህል የዘለቀው የሰሜን ኢትዮጵያ ጦርነት በሰላማዊ መንገድ እንዲፈታ ዓለም አቀፉ ማህበረሰብ ጥረቱን በቀጠለበት በአሁኑ ወቅት ጦርነቱ ተባብሶ እንደቀጠለ ነው። ከአምስት ወራት በላይ ከዘለቀው የተናጥል የተኩስ አቁም ስምምነት በኋላ ነሐሴ 18 2014 ዓ.ም ዳግም ካገረሸ ከአንድ ወር በላይ ያስቆጠረው ይህ ጦርነት በአማራ ክልል በሰሜን ወሎ ዞን አካባቢዎች ባለፉት ጥቂት ቀናት መባባሱን የአካባቢ የአካባቢው ነዋሪዎች ይናገራሉ። የጎብያ አካባቢ ነዋሪ የሆኑ አንድ ግለሰብ ለቪኦኤ በሰጡት አስተያየት በዛሬው ዕለት በአካባቢው ከፍተኛ ውጊያ ሲካሄድ ውሏል ብለዋል።
እኔ በዚህ በጎብዬ በፊት ለፊት በኩል ያለው ጦርነቱ ጀምሮ ወደ ጎብዬ ባለውም ተራራ በዛ በኩል ነው ያለሁት። አሁን ያለው ሁኔታ እስከመሆኑን ከነበረው ሁኔታ ትላንትና ላይ ትንሽ ቀዝቀዝ ብሎ ነበር። ዛሬ ላይ ደግሞ በጣም በከፍ ከዚህ በፊት የከባድ መሳሪያዎች ምናምን የነበሩት አሁን ላይ ግን በጣም ተቀራርበው የክላሾችና የነዚህ ብሬንም ምናምንም ድምፅ ነው የሚሰማ ያለው።
ስማቸው እንዲጠቀስ ያልፈለጉት አስተያየት ሰጪው በራያ ግንባር ጎብያ አካባቢ ሰሞኑን ያለውን የጦርነት ሁኔታም እንዲገልጻሉ።
ሲቪል ሰው ሊቋቋመው የማይቻለው ድምጾችና ሁኔታዎች ነው እያየን ያለ ነው። እኛ የውጊያ ሁኔታ ተኩሱ ግን የዛሬው በጣም የተለየ ሆኖ በጣም ተቀራርበው ነው ያሉት።
ከወልዲያ 15 ኪሎ ሜትር አካባቢ በመትርቀው አለውሃ የሚኖሩ ሌላ አስተያየት የሰጡን ግለሰብ ደግሞ ካለፈው ሳምንት ወዲህ በተለያየ መጠን ውጊያ ሲካሄድ መቆየቱንና በዛሬው ዕለት ተጠናክሮ መቀጠሉን ጠቁመዋል።
አሁን ያለነው አለውሃ ነው። ያው እንግዲህ እዚህ አካባቢ እንደመኖራችን መጠን ያለው የአካባቢ ሁኔታ ከባድ መሳሪያና መካከለኛ መሳሪያ ውጊያ አለ። እንግዲህ ከመስከረም 11 ንጋቱ 11 ሰዓት ተኩል ሱቢ ጀመረ ውጊያ ቁጥም ከዝም በረድም እያለ ዛሬም ቀጥሏል። እንግዲህ ዛሬ 11 ሰዓት አካባቢ ጀምሮ ውጊያ አለ ከሌሊቱ ማለት ነው። ከባድ መሳሪያም ድምፅ አለ። ጥላትም ወደ አላውሃ የመቅረብ ነገር ነበረ። የወራሪው ቡድን አሁን ያው አሰግስጎ ወደ ጎብያ አካባቢ ያሉ ተራሮች ላይ ነው ያለው።
በራያ ግንባር እየተካሄደ ባለው ጦርነት ሳቢያ በርካታ ሰዎች መፈናቀላቸውንም አስተያየት ሰጪው አመልክተዋል።
አሁን የወርቄ የግቢ የደመዩ አጠቃላይ የራያ ቆቦ ተፈናቃይ ያለው ሀብሮ ወረዳ ነው። ሀብሮ ወረዳ መርሳ ከተማ ባሉ ትምህርት ቤቶች እና ተቋማት እንዲሁም ደግሞ በሀብሮ ወረዳ ገጠር ቀበሌዎች እና በገጠር ከተሞች ነው። ከመሀል አምባ ጀምረህ ሊብሶ፣ ጊራናን፣ ቡርጌሳ አራት ትምህርት ቤቶች ሙሉ ሞልቶ በሊብሶ አስተላለፈ። ሊብሶም ደግሞ እንደዚሁ ሞላ። ደቡብ ወሎ ዞን እንኳን ራሱ ውጫሌ ያው ኩታ ገጠም ስለሆነ ቅርብም ስለሆነ ለሰሜን ወሎ አጎራባች ውጫሌ ድረስ ተፈናቀው አለ።
በራያም ሆነ በሌሎች ግንባሮች ያለውን ውጊያ በተመለከተ ከኢትዮጵያ መንግስትም ይሁን ከህወሓት ወገን መረጃዎች እየተሰጡ አይደለም። በሰሜን ወሎ ህወሓት ከተቆጣጠራቸው አካባቢዎች አንዱ ከሆነው ከወርቅያ አካባቢ ተፈናቅለው አለውሃ የሚገኙ አንድ አስተያየት ሰጭ በበኩላቸው በአካባቢው ይፈጸማሉ ያሏቸውን ኢሰብአዊ ተግባራት ሸሽተው መፈናቀላቸውን ነው የሚገልጹት።
በጣም ስደት ወጥቷን ሰው አታገኝም። በሰፈር ላይ ቤት እያቃጠሉ ነው። በቃ ሌላው ቢቀር ዶሮ ራሱ እያረዱ ነው አሉት። አስቸጋሪ ነገር ነው ያሳለፉብን ነው። እኛም ሲመረነ ወጣነ። በቃ እንግዲህ አማራጭ የለም ብለን መረረነ ወጣነ።
ህወሓት በበኩሉ የሰብአዊ መብት ጥሰቶችን ይፈጽማል በሚል ከዚህ ቀደም በተለያዩ አካላት የቀረቡበትን ክሶች ማስተባበሉ ይታወቃል። ተዋጊዎቻቸውን የሰብአዊ መብት ጥሰት አይፈጽሙም ሲሉ የህወሓት ባለስልጣናት በተለያዩ ጊዜያት መናገራቸውም ይታወቃል። በተያያዘ ዜና ኤርትራ የትግራይ ክልልን ለመውጋት በአፋር ክልል በርሃሌ በኩል 5 ክፍለ ጦር ማሰለፏን በትዊተር ገጻቸው የገለጹት የህወሓት ቃል አቀባይ አቶ ጌታቸው ረዳ በዚህ አቅጣጫ ተሰልፏል ያሉትን የኤርትራ ጦር የህወሓት ኃይሎች አምክነዋል ብለዋል። በርካታ የኤርትራ ከፍተኛ አዛዦች እንደተገደሉና እንደተማረኩም ይናገራሉ። ይህን የአቶ ጌታቸውን ውንጀላም ሆነ ተፈጸመ ያሉትን የውጊያ ሂደት በተመለከተ ከኤርትራም ይሁን ከኢትዮጵያ መንግስት በኩል እስካሁን የተባለ ነገር የለም። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር በቅርቡ በሰጡት ጋዜጣዊ መግለጫ የኤርትራ ወታደሮች ድንበር አቋርጠው በኢትዮጵያ ትግራይ ክልል እንቅስቃሴ እንደሚያደርጉ ሀገራቸው እንደምታውቅ ገልጸው ይህንንም አውግዘዋል። በሰሜን ኢትዮጵያ አሁን እየተካሄደ ላለው ጦርነት መቀስቀስና መስፋፋት የኢትዮጵያ መንግስትና ህወሓት አንዳቸው ሌላኛቸውን ተጠያቂ ማድረጋቸውን ቀጥለዋል። ጦርነቱ እንዲቆምና የሰላም ንግግሮች እንዲጀመሩ የአፍሪካ ህብረትን ጨምሮ የተለያዩ ዓለም አቀፍ አካላት የሚያደርጓቸው ጥረቶች እስካሁን ሳይሰምሩ በርካታ ቀውሶችን እያስከተለ ያለው ጦርነት ዛሬም ማብቂያ አላገኘም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በቤንሻንጉል ጉምዝ በዚህ በ2015 ዓመተ ምህረት ውስጥ ከ3000 በላይ ተማሪዎችን ተቀብሎ ለማስተማር ቢያቅድም እስካሁን 122000 የሚሆኑ ተማሪዎችን ብቻ መዝግቦ ትምህርት ማስጀመሩን የክልሉ መንግስት አስታውቋል። የክልሉ ትምህርት ቢሮ ኃላፊ አቶ ቢኒያም መንገሻ የሰላም ሁኔታ ቢሻሻልም ባለፉት 2 ዓመታት የነበረው የጸጥታ ችግር ሳቢያ 287 ትምህርት ቤቶች በመውደማቸው ለተማሪዎችም የትምህርት ቁሳቁስ አለመሟላት በመሆኑ ተማሪዎችን ከትምህርት አስተጓጉሏል ብለዋል። ትምህርት ቤቶችን መልሶ ለመገንባትና ለተማሪዎችም ድጋፍ ለማድረግ እየተሰራ መሆኑን ገልጸዋል። እስካሁን ተፈናቅለው ወደ አካባቢያቸው ያልተመለሱ ተማሪዎችም ባሉባቸው አካባቢዎች ባሉ ትምህርት ቤቶች እንደሚማሩ ኃላፊው አክለው ገልጸዋል። ናኮር መልካ ከአምቦ ዝርዝሩን ይዟል።
በዚህ በ2015 ከ300000 በላይ ተማሪዎችን ተቀብለው ለማስተማር ማቀዳቸውን የገለጹት የቤኒሻንጉል ጉሙዝ ክልል ትምህርት ቢሮ ኃላፊ አቶ ቢኒያም መንገሻ እስካሁን ተመዝግበው ወደ ትምህርት ቤት የተመለሱት ተማሪዎች ግን 122000 የሚሆኑ መሆናቸውን ጠቅሰው ሌሎችም እንዲመለሱ እየተደረገ ስላለው ጥረት ሲገልጹ
301000 ተማሪዎችን ለመመዝገብ አቅደን እንቅስቃሴዎችን እያደረግን ነው። እስካሁን ከ121000 በላይ ተማሪዎችን መዝግበናል። 100% መመዝገብ ሲገባን አልመዘገብ ነው። ነገር ግን አሁንም እንደ ክልል ከፍተኛ ንቅናቄ እያደረገን በልዩ ሁኔታ ተማሪዎች ዘንድሮ በተሻለ ሁኔታ እንዲመዘግቡ ስራዎች እየተሰሩ ነው የሚገኘው።
በክልሉ በዚህ መስከረም ወር ውስጥ ተመዝግበው ትምህርታቸውን የጀመሩ ተማሪዎች አዝ ከባለፈው 2014 መስከረም ወር ጋር ከነበረው 91400 ጋር ሲነጻጸር በ33.4% ብልጫ እንዳለው ገልጸው በታቀደው መጠን ወደ ትምህርት ቤት እንዳይመለሱ አድርጓል ካሏቸው ምክንያቶች መካከልም ኃላፊው ዘርዝረዋል።
የተለያዩ ችግሮች አሉ። በአንድ በኩል 9ኛ ክፍል ተማሪዎች አምና የነበሩ 8ኛ ክፍል ፈተና ውጤታቸውን ተሰርቶ ስላላለቀ መመዝገብ አልተቻለም። ሌላ ዳፕታር ግዢ እጥረት ያለባቸው ተማሪዎች፣ የስክሪፕቶ ችግር ያለባቸው ተማሪዎችን ጭምር ስላሉ ተማሪዎች በፈለግነው ልክ መመዝገብ አልተቻሉ።
ባለፉት 2 ዓመታት በነበረው የሰላም እጦት ሳቢያ የተፈናቀሉ ከ112000 በላይ ተማሪዎች ወደ ትምህርት ገበታቸው ለመመለስ ጥረት እየተደረገ መሆኑን በመጠቆም ችግሩ በነበረባቸው አካባቢዎች ስላለው የተማሪዎች ቅበላ ሁኔታም አብራርተዋል።
ግጭት የነበረባቸው አካባቢዎች ወደ 287 የሚሆኑ ትምህርት ቤቶች በከፍልም በሙሉም የወደሙበት ሁኔታዎች ነበሩ። ይሄንን ትምህርት ቤት መልሶ ለመጠገንና መልሶ ወደ ስራ ውስጥ ለማስገባት ጥረት እያደረገ ነው የምንገኘው። በክልሉ መንግስት የሚሰራ ስራ እንዳለ ሆኖ ማህበረሰቡ ግን ታች ላይ ባለው ማቴሪያል ትምህርት ቤቶቹ እየጠገኑ ትምህርት ለመጀመር ከፍተኛ ጥረት ተደርጓል። በቅርብ ጊዜ በከፍል የጠገናቸው ተቋማቶች አሉ። ባጤ ላይ 29 የሚሆኑ ተጠግነናል፣ ክፍል ማለት ነው። ጉባ ላይ 9 የሚሆን፣ ደንጉር 10፣ መንዶራ 5፣ በጠቃላይ መተከል ላይ 53 የሚሆኑ የትምህርት ክፍሎችን የጠገንበት ሁኔታ አለ። በዋንባ ደረጃም ተመሳሳይ ጥገናዎች ጀምረናል። በአሶሳ ዞንም ወደ 34 የሚሆን ክፍሎችን የጠገንበት ሁኔታ ነው ያለው። ከማሺ ዞን ላይ ማኦኮሞም በተመሳሳይ እንቅስቃሴዎች እያደረገ እንገኛለን። መተከል ላይ እገዛ እየሰጡ ያሉ ኤንጂዎች አሉ። ዩኒሴፍ ክላሶች እየሰሩልን ይገኛሉ። ፕላን ኢንተርናሽናል እና ሌሎችንም ተመሳሳይ ስራዎች እየሰሩ ይገኛሉ። ሌሎች አካባቢም ይህንን እንዲሰፋ እንፈልጋለን።
በክልሉ የነበረው የሰላም ሁኔታ ቢሻሻልም በትምህርት መሰረተ ልማት ውድመትና የመማሪያ ቁሳቁስ እጥረት የተነሳ ባቀዱት መጠን ተማሪዎችን ወደ ትምህርት ቤት ለመመለስ አለመቻላቸውን ኃላፊው አክለው ገልጸዋል።
አሁን ከማሺ ዞን ላይ ወደ 40000 ተማሪዎችን መዘግበልን ብለን ነው ያቀድነው። 10000 በላይ ተማሪዎችን መዝግበናል። መተከል ወደ 111000 ተማሪዎችን መዘግባለን ብለን አቀደን። አሁን ከ40000 በላይ ተማሪዎችን የመዘገብንበት ሁኔታ አለ። ማኦ ኮሞ 17000 በላይ ተማሪን መዘግባለን ብለን አቅደን አሁን 4000 የሚጠጋ ተማሪን መዝግበናል። መልካም ዝግጅት አለ። በእኛ ግምት አብዛኛው ተማሪዎች ይመዘግባሉ ብለን እናስባለን። አሁን ትምህርት የተጀመረባቸው አካባቢዎች አሉ፣ ያልተጀመረባቸው አካባቢዎችንም ይኖራሉ።
ችግሩን ለመቅረፍ የክልሉ መንግስት ከተለያዩ ግብረሰናይ ድርጅቶች ጋር እየሰራ ነው ያሉት ኃላፊው፣ እየተደረገ ያለው ድጋፍ ግን በቂ አለመሆኑን ገልጸዋል።
ከዚህ በፊት እኛ ክልል እንደዚህ አይነት ለደብተር ለሌላ ልመና አልነበረም። ከዚህ ከግጭት ጋር ተያይዞ ግን ማህበረሰቡ ችግር ውስጥ ስላሉ ተፈናቅሎ ስለሚገኙ አሁንንም ደብተርም ለመግዛት እስክሪፕቶን ለመግዛትም አቅም ያጠራቸው ቤተሰቦች አሉ። ይህንን ለማገዝ መንግስታዊና መንግስታዊ ተቋማቶች ራሳቸውን አስተዋጽኦ ያደረጉ ይገኛሉ። ያደረጉት ድጋፍ እያመሰገን ናቸው። ነገር ግን በቂ አይደለም። አሁንንም እገዛ ያስፈልገናል የሚል ጥሪ አለን። የነገን ትውልድን ለመቅረጽ ፍላጎት ያላቸው ሰዎች የአቅማቸውን እንዲደግፉ ብዙ አጋጣሚ ጥሪ መስተላለፍ ነው ፈልገው።
እስካለፈው ሳምንት ድረስ በክልሉ ባለፉት 2 ዓመታት ውስጥ ከተፈናቀሉ 475,000 በላይ ሰዎች መካከል ከ265,000 በላይ የሚሆኑት ወደ መኖሪያ አካባቢያቸው መመለሳቸውን የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት ያስታወቀ ሲሆን እስካሁን ካልተመለሱ 200,000 የሚሆኑ ሰዎች መካከል ትምህርታቸውን ያቋረጡ ተማሪዎችን በተመለከተም ሲያብራሩ
ትምህርት የሚሰጠው ህዝብ ባለበት ነው። ባዶ ሜዳ ላይ ህዝብ ያልተመለሰበት ቦታ ላይ የሚሰጥ ትምህርት አይኖርም። እነሱ ተፈናቅለው በተቀመጡበት ቦታ ላይ ከነባር ትምህርት ቤት ጋር አቀናጅተን ነው የሚሰጠው። እዛው አካባቢ እነሱ ተጣልሎ ባሉበት አካባቢ ላይ ከማህበረሰቡ ጋር ተቀናጅተው የሚመሩበት ሁኔታ እየፈጠረ እንገኛለን።
በክልሉ የተማሪዎች ምዝገባ እስከ መስከረም ወር መጨረሻ እንደሚቀጥልና ተመዝግበው ወደ ትምህርት ያልገቡትም ምዝገባቸውን አጠናቀው ጥቅምት 2015 ወደ ትምህርት እንዲመለሱ እንደሚጠበቅ አመልክተዋል። የክልሉ መንግስት በሰላም ችግር ሳቢያ የወደሙ ትምህርት ቤቶችን ጨምሮ ሌሎችን መሰረተ ልማቶች መልሶ ለመገንባትና ተፈናቃዮችን ለማቋቋም ከ38 ቢሊዮን ብር በላይ እንደሚያስፈልግ በጥናት እንዳረጋገጠ መናገሩ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ኮረን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በሳምንቱ የመጨረሻ ቀናት በድምቀት የሚከበረው በዓል አካል የሆኑ ዝግጅቶች የተካተቱበት የእሬቻ ሳምንት ዛሬ በልዩ ልዩ መርሃ ግብሮች መጀመሩን የኦሮሚያ ክልል መንግስት አስታውቋል። የክልሉ ቱሪዝም ኮሚሽን ቃል አቀባይ አቶ ኢፈባስ አብዱል ወሃብ ለአሜሪካ ድምጽ እንደገለጹት በሚቀጥሉት 3 ቀናት የሀገሪቱን የባህል ሀብትና የቱሪዝም መስህቦች ሊያስተዋውቁ የሚችሉ መርሃ ግብሮች ይከናወናሉ። ፀሐይ ዳምጠው ተጨማሪ ዘገባ አላት።
በሆረ ፍንፍኔ መስከረም 21 እና በሆረ አርሰዲ መስከረም 22 የሚከበረው የእሬቻ በዓል የኢትዮጵያ ብሔር ብሔረሰቦችና ሕዝቦች እንዲሁም የጎረቤት ሀገራት እንግዶች የሚገኙበት መድረክ እንዲሆን እየተሰራ ነው ሲል የኦሮሚያ ቱሪዝም ኮሚሽን ገልጸዋል። ኮሚሽኑ በዚህ የእሬቻ ሳምንት በዓሉን ለማክበር ለሚመጡ እንግዶች፣ ለነዋሪዎችና ለተለያዩ ህብረተሰብ ክፍሎች የኦሮሞን ባህል እሴትና በክልሉ የሚገኙ የቱሪዝም መስህቦች የሚያስተዋውቁ ክንዋኔዎች አዘጋጅቷል። የኮሚሽኑ የኮሚኒኬሽን ዳይሬክተር አቶ ኢፈባስ አብዱልሃብ ይህንን ያብራራሉ።
እሬቻ ከነቲ ሰገንታ አዳዳ ጉያ ሰደን አስደሙ ከነቲ አራ በሩፊ ኢፍታ ሰገንታ አዳዳ ዋኤ ቱሪዝሚ ዋኤ አዳ በፊሱ ወጂን ወልቀበተን አስመጋለ ፍንፍኔ ከሰቲ ቆጴስኔራ።
በዚህ የእሬቻ ሳምንት የተለያዩ ዝግጅቶች ለሚቀጥሉት 3 ቀናት ስለ ቱሪዝም ባህል ከማስተዋወቅ ጋር ተያይዞ በአዲስ አበባ ከተማ ያሰናዳነው ፕሮግራም አለ። ዛሬ የተጀመረው የቱሪዝም ኤግዚቢሽን፣ በነገው ዕለት ደግሞ ሚስ ቱሪዝም ኦሮሚያ እና የቱሪዝም አዋርድ የሚከናወኑ ሲሆን ከነገ በስቲያ የእሬቻ የእግር ጉዞ እና የቡና ጠጡ ፕሮግራም በመስቀል አደባባይ ይከናወናል። በቡና ጠጡ ፕሮግራም በአንዴ 10,000 ሰው የሚያስተናግድ የቡና ሲኒ ረከቦት ተዘጋጅቷል። ለመጀመሪያ ጊዜ ነው ይሄ። እናም ሌሎች ደማቅ ዝግጅቶች ተሰናድተዋል።
ባለፈው ዓመት የሀገሪቱ የጸጥታ ሁኔታ አስቸጋሪ እንደነበር የጠቆሙት አቶ ኢፈባስ የፊታችን ቅዳሜና እሁድ የሚከበረው የእሬቻ በዓል በሰላም እንዲከናወን ሁሉም የህብረተሰብ ክፍል ለሰላም ዘብ መቆም ይኖርበታል ብለዋል።
እሬቺ አያነ ኦቦሉመቲ አያነ ነጋቲ አያነ ገለቴፈና ዋቃቲ።
እሬቻ የወንድማማችነት የሰላም የምስጋና በዓል ነው። ስለዚህ ይህ በዓል በሰላም በተረጋጋ ሁኔታ ተከብሮ እንዲጠናቀቅ የአዲስ አበባ ነዋሪዎችም ሆኑ የቢሾፍቱ ነዋሪዎች ወደየከተማቸው የሚመጡ እንግዶችን ተቀብለው እንዲያስተናግዱ ተስፋ አለን። ሰላም በማስጠበቅ ህብረተሰቡ ትልቅ ሚና ስላለው ከጸጥታ አካል ጋር በመሆን ሰላሙን እንዲጠብቅ አደራላለሁ።
በእሬቻ በዓል ላይ ለመሳተፍ የሚመጡ እንግዶች ለአዲስ አበባና ለቢሾፍቱ ከተሞች የገቢ ምንጭ መሆናቸውንም ተገንዝበው የየከተሞቹ ነዋሪዎች እንግዶቹን ለማስተናገድ የሚያስፈልጋቸውን አቅርቦት ለማቅረብ መዘጋጀት ይኖርባቸዋልም ሲሉ ገልጸዋል። ለክብረ በዓሉም ከተለያዩ ሀገራትና አካባቢዎች እንግዶች ወደ አዲስ አበባ እየገቡ እንደሆነ ሐላፊው አክሎ ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
የአሜሪካ ድምጽ መሰናዷችን ከዋሽንግተን ዲሲ ይቀጥላል። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ በደቡብ ሰሜን ኮሪያን የሚለየውን ከወታደራዊ ኃይል ነጻ ቀጠና እንደሚጎበኙ የዋይት ሃውስ ባለስልጣናት አስታውቀዋል። በዚህም ካለፉት 3 አመታት ወዲህ ስፍራውን በመጎብኘት ከፍተኛዋ የዩናይትድ ስቴትስ ባለስልጣን ይሆናሉ። ሃሪስ የሳምንቱን አብዛኛውን ቀናት በደቡብ ኮሪያና ጃፓንም ይከርማሉ። የቻይና ተጽዕኖ እየጠነከረ ባለበት በዚህ ወቅት የባይደን አስተዳደር ሁለቱን የምስራቅ እስያ ሀገሮች እንደ ቁልፍ አጋር የሚመለከታቸው መሆኑን ጠቅሰው የአሜሪካ ድምጾቹ አኒታ ፓውል ከዋይት ሃውስ እና ቢልጋሎ ከቶኪዮ ተከታዩን ዘገባ ልከዋል። እንግዱ ወልድ ያቀርበዋል።
የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ በነፍስ ገዳይ ጥይት ሕይወታቸው ላለፈው የቀድሞ የጃፓን ጠቅላይ ሚኒስትር ሺንዞ አቤ ዛሬ ክብራቸውን ገልጸዋል። ቻይና ጡንቻዋን እያጠናከረች ባለችበት ወቅት ዩናይትድ ስቴትስ ጃፓንና ደቡብ ኮሪያን እንደ ቁልፍ አጋር እንደምትመለከትና ትልቅ ዋጋ እንደምትሰጥ በአጽንኦት ለመግለጽ ምክትል ፕሬዝዳንቷ በቀጠናው የሚኖራቸውን ጊዜ ይጠቀሙበታል ተብሏል። ካማላ ሃሪስ ስለ ጉብኝቱ እንዲህ ይላሉ።
በጃፓንና በዩናይትድ ስቴትስ መካከል የሚኖረው ህብረት በኢንዶ ፓስፊክ ቀጠና ለሚኖረው ሰላም፣ መረጋጋትና ብልጽግና የማዕዘን ድንጋይ የሚያኖር ነው ብለን እናምናለን። ይህ ቅድሚያ የምንሰጠው ጉዳይ ነው። ምክንያቱም ሰላምንና ብልጽግናን በተመለከተ የአሜሪካን ህዝብ ጥቅምን የሚያስከብር ነው ብለንም እናምናለን። የጃፓን ህዝቦችንም እንዲሁ።
ምክትል ፕሬዝዳንት ካማላ ሃሪስ ዩናይትድ ስቴትስ ለቀጠናው ያላትን ትኩረት ለማስረገጥ ደቡብና ሰሜን ኮሪያን የሚለየውና ከወታደራዊ ኃይል ነጻ የሆነውን መሬት ሐሙስ ይጎበኛሉ። በእንደ አውሮፓን አቆጣጠር 2019 የቀድሞው ፕሬዝዳንት ዶናልድ ትራምፕ ቦታውን ከጎበኙ ወዲህ የካማላ ሃሪስ ሁለተኛው በከፍተኛ ባለሥልጣን የተደረገ ጉብኝት መሆኑ ነው። ሰሜን ኮሪያ ዩናይትድ ስቴትስን በተንኳሽነት ትወነጅላለች። ኪም ሶንግ በተመድ የሰሜን ኮሪያ አምባሳደር ናቸው።
ዩናይትድ ስቴትስ ሰሜን ኮሪያን የኒኩሌር ኃይልን በተመለከተ ሕግ እንድታወጥ አስገድዳለች። ይህም ከአሜሪካ የሚመጣውን ጠላትነት ለመመከት ነው። ባለፉት 30 ዓመታት በሰሜን ኮሪያ ላይ ስትከተል የነበረውን መጥፎ የሆነና የጠላትነት ፖሊሲ አሁን ያለውን ሁኔታ መፍጠሩን ዩናይትድ ስቴትስ በግልጽ ልትረዳ ይገባል።
ተንታኞች እንደሚሉት በዩናይትድ ስቴትስና ደቡብ ኮሪያ መካከል መቀራረብ በመኖሩ ሰሜን ኮሪያ ደስተኛ አይደለችም። ክሪስ ጃንስቶን በአንድ ዓለም አቀፍ ጥናት ማዕከል የጃፓን ጉዳይ ኃላፊ ናቸው።
ሰሜን ኮሪያ ደስተኛ ለመሆኗን ገልጻለች፣ ትችላለችም። ባለፈው ሳምንት መጨረሻ ሌላ የባለስቲክ ሚሳይል ሙከራ አድርጋለች። ተጨማሪ ሙከራዎችን በመጪዎቹ ሳምንታት እንደምታደርግ በሰፊው ይጠበቃል።
በዚህ ከደቡብ ኮሪያና ከአውስትራሊያ መሪዎች ጋር ውይይት በሚደረግበት ጉብኝት ወቅት አዲስ የሆነ ፖሊሲ ይፋ ይሆናል ብለው እንደማይጠብቁ ተንታኞች ይናገራሉ። ክሪስ ጃንስቶን እንደሚሉት ግን ምክትል ፕሬዚዳንቷ ወደ እስያ የሄዱት ዓላማ አንግበው ነው።
አንዱ ዓላማ ጠቅላይ ሚኒስትር ኪሺዳንና ፕሬዚደንት ዮንን ግንኙነታቸውን እንዲያሳድጉ ቀስ ብሎ ማበረታታት ነው። እንደማስበው በዩናይትድ ስቴትስ፣ ደቡብ ኮሪያና ጃፓን መካከል ቀጠናውን በተመለከተ በቁልፍ ጉዳዮች ላይ የሚኖር አንድነት እንደ እውነቱ ከሆነ ደግሞ ጠንከር ያለ መልእክትን የሚያስተላልፈው።
ካማላ ሃሪስ ተጨማሪ መልእክቶችንም ይዘዋል። በዊልሰን ማዕከል ምክትል ዲሬክተር የሆኑት ሺሆኮ ጎቶ፣ በአሜሪካ የመጀመሪያዋ ሴት ምክትል ፕሬዚዳንት የሆኑት ካማላ ሃሪስ በተለምዶ ወግ አጥባቂ በሆነው አካባቢ አዲስ ነገርን ያስተዋውቃሉ።
ዋይት ሃውስ ከፋና ወጊ የኮሪያ ሴቶች ጋር የሚደረግ ስብሰባ ብሎ ይጠራዋል። እናም ይህ ሴቶችን ማብቃት ለካማላ ሃሪስ የፖለቲካ ፍላጎት ቅርብ የሆነ ጉዳይ በመሆኑ ትኩረት ለማድረግ ጥሩ አጋጣሚ ነው።
ስሱና አስቸጋሪው የዲፕሎማሲ ስራ ገና መጀመሩ ነው። ይህ የሃሪስ ጉብኝት እየቀጠለና እየተንተከተከ ወዳለው የሁለቱ ኮሪያዎች የግጭት ማዕከል ሐሙስ ይወስዳቸዋል። ደቡብና ሰሜን ኮሪያን የሚለየውና ከወታደራዊ ኃይል ነጻ ወደ ሆነው መሬት ከሰሜን ኮሪያዋ መዲና ፒዮንግያንግ 38 ኪሎ ሜትር ርቀት ላይ ይገኛል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሮብ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ ቀዳሚው መሰናዷችን የሚሆነው ንግድና ምጣኔ ሀብት ነው። የዋሽንግተን ዲሲ ዓለም አቀፍ የምግብ የመጠጥና የባህል ፌስቲቫል ባሳለፍነው ቅዳሜ እዚሁ ዋሽንግተን ዲሲ በሚገኘው የአሜሪካን ዩኒቨርሲቲ ተካሂዷል። ዝግጅቱን ያሰናዱት ሄለዝ ኢንቨስትና ኢትዮ ፕሮሞሽን የተባሉ ድርጅቶች በመተባበር መሆኑን አዘጋጆቹ ለአሜሪካ ድምጽ ገልጸዋል። ከኢትዮጵያ የመጡና ከዚህ ከሰሜን አሜሪካ በርካታ የንግድ ድርጅቶች የተሳተፉበትን የቅዳሜውን ዝግጅት በስፍራው ተገኝቶ የተመለከተው ደረጀ ደስታ ተከታዩን አዘጋጅቶ ልኳል።
የዲሲ ኢንተርናሽናል የምግብ የመጠጥና የባህል ፌስቲቫል አዘጋጆች አንዱ የሆኑት የሄለዝ ኢንቨስት ዋና ዳይሬክተር አቶ ሽመልስ በጅጋ አሳለፍነው ቅዳሜና እሁድ መስከረም 14 እና 15 የተካሄደውን ዝግጅትም እንደሚከተለው ይገልጹታል።
ይሄ ዲአይኤፍ 2022 ከኢትዮ ፕሮሞሽን እና ሄለዝ ኤልኤልሲ አንድ ላይ በመሆን ያዘጋጁት የምግብ የመጠጥና የባህል ፌስቲቫል ነው። በዚህ ዝግጅት ላይ ከኢትዮጵያ የመጡ የተለያዩ ላኪዎች እንዲሁም አዳዲስ ምርት ደግሞ በአሜሪካ ማስገባት የሚፈልጉ ቡድኖች እና ፋብሪካዎች፣ የጥበብና የእጅ ስራ ውጤት ባለሙያዎች የተገኙ ሲሆን ከጃማይካ፣ ከካሪቢያን እንዲሁም ቴህራን የተገኙ ሰዎች አሉ። ኤግዚቢሽኑ ላይ እነዚህን ተሳትፎ እንዲያደርጉ ጋብዘናቸው ያው ዛሬ ኤግዚቢት እያደረጉ ነው። ደኛውም ማስታወቁ ለምሳሌ ብሔራዊ የአልኮልና አረቄ ፋብሪካ አዲስ ምርት አለው፣ የዲር ዊስኪ የሚባል እሱን ለማስተዋወቅ ነው የመጣው። ከዛ ውጭ ግን ጤና እንጀራ አለ፣ የቡና ድርጅቶች አሉ፣ የቡና አስመጭ ድርጅቶች አሉ፣ የተለያዩ የጥበባት ስራዎችን የሚያመጡ ድርጅቶች አሉ። ተሳታፊዎቹ በርካታ ወደ 26 ናቸው ጠቅላላ የተመዘገቡት። ያው ዛሬ ግን ገና መጀመራችን ስለሆነ ሁሉም አፒር አላረጉም።
ባለፈው አመት ተመሳሳይ ዝግጅት ማሰናዳታቸውን የገለጹት የዝግጅቱ አስተባባሪ የሆኑት የኢትዮ ፕሮሞሽን ዋና ስራ አስፈጻሚም ራሳቸውን በማስተዋወቅ ተከታዩን አክለዋል።
ስሜ ታከለ ማሞ እባላለሁኝ። ኢትዮ ፕሮሞሽን ኤግዚኪቲቭ ዳይሬክተር ነኝ። ኢትዮ ፕሮሞሽን በ2018 ሜሪላንድ ላይ የተቋቋመ የግል ድርጅት ነው። በአብዛኛው በሶስት ነገሮች ላይ ነው የምናደርገው። አንደኛው ኤቨንት ፕላን እናደርጋለን፣ ሁለተኛ ቱሪዝም ላይ እንሰራለን፣ ሶስተኛ ኢንቫይሮንመንት ላይ እንሰራለን። ግን በአጠቃላይ ስታየው ኢትዮጵያን ነው ፕሮሞት የምናደርገው እና ባለፈው አመት ኢትዮ ዩኤስ ትሬድ ፌር አዘጋጅተን ነበር ከኢትዮጵያ ቻምበር ጋር በመተባበር በውጤቱም ሰክሰስፉል ነበር እና ከዛ በኋላ ከሄለዝ ኢቨንት ጋራ ይህንን ኢንተርናሽናል ፉድ ድሪንክ ኤንድ ካልቸር ፌስቲቫል አዘጋጅተናል እና በሶስተኛ ፓርትነር ያደረግነው የኢትዮጵያ ቻምበር ኦፍ ኮመርስ ከኛ ጋር ይሰራል እና አሁን እንደምታየው ያው እንደዚህ ያለ ዝግጅት አድርገናል።
ኢትዮጵያ የመጡ መሆናቸውን ከገለጹልን የንግድ ድርጅቶች መካከል ባለ አራት ኮከቡን የሐዋሳ ሴንትራል ሆቴልና የአጓጓሽ ቡናን ለማስተዋወቅ የመጡ መሆናቸውን የገለጹልን ዶክተር ፍትህ ወልደሰንበት አንዱ ናቸው። የመጡበትን ምክንያት እንደሚከተለው ያስረዳሉ።
እሺ፣ ዶክተር ፍትህ እባላለሁኝ። ከኢትዮጵያ ነው የመጣሁት፣ ከሴንትራል ሐዋሳ ሆቴል እንዲሁም የአጓጓሽ ቡና። ከዚህ በዲሲ ኢንተርናሽናል የምግብና የመጠጥ እንዲሁም የባህል ፌስቲቫል ላይ ለመካፈል ነው ከኢትዮጵያ የመጣ ነው። በዚህ ፌስቲቫል ላይ ደግሞ ልናቀርብ የተዘጋጀ ነውም አንዱ የባለአራት ኮከቡ የሴንትራል ሐዋሳ ሆቴልን በዚህ በማስተዋወቅ ከብዙ ጊዜ ወደ ኢትዮጵያ ያለው የቱሪዝም ሂደት ከአውሮፓ ነው እና ከአሜሪካም የቱሪዝም ወደ አገር ቤት እንዲመጡ ለማድረግ አንዱ እሱን ለማስተዋወቅ ነው የመጣ ነው። በሁለተኛነት በአዲስ ጅምር የጀመርነውን አጓጓሽ ቡና የሚል ወደዚህ ኤክስፖርት ለማድረግ እሱን ቡና ለማስተዋወቅ ነው በዚህ የተገኘ ነው። ለመጀመሪያችን ጊዜ ነው በዚህ ስንሳተፍና የመጀመሪያችን ነው። እስካሁን ድረስ ከጠዋት ጀምሮ የሚመጡ እንግዶችን እያስተናገድን ያለ ነው። ጥሩ ኮንታክቶችንም እያገኘን ያለ ነው። ዋናው እንዲህ አይነት ፌስቲቫል ዋናው ዓላማውም ደግሞ ኮኔክሽን መፍጠር ስለሆነ እሱን እየተጠቀምን ነው ያለነው።
ዘርፈ ብዙ ምርቶቻቸው መካከል የቅመማ ቅመሞችን፣ የባልትና ውጤቶችን ይዘው ከኢትዮጵያ የመጡ መሆናቸውን የነገሩን ወይዘሮ የኔነሽ አለባቸውም አንዷ ተሳታፊ ነበሩ።
ከኢትዮጵያ ነው ማጀት ስፓይስ ወይም ከማጀት ባልትና ነው ዋናው ምርታችን። ግን ኢትዮጵያ የሆኑ ሙሉ ካልቸር እቃዎችን ይዘን ያመጣል።
እንዲሁ ከዩናይትድ ስቴትስ የተለያዩ የግል ሙያና የድርጅት ምርቶቻቸውን ለማስተዋወቅ የመጡትንም አግኝተናል።
ሰብል ወንጌል ሜይፊልድ እባላለሁኝ። የፎቶግራፊ አድቨርታይዝመንት ሰብል ፎቶግራፊ እዚህ መጣሁን። ዛሬ የተለያዩ ዝግጅቶች አሉ። የአሮሳ የተለያዩ ዜጎች የምግብን፣ የልብስን የተለያዩ ካልቸሮችን የሚያንጸባርቅ ነው እና በዚህ አጋጣሚ የኔ ቦታ ያስኩት የፎቶግራፍ ስራ ነው። ያንን የተለያዩ ስራዎችን አሳይቼ ሰዎች መጥተው ፎቶ እንዲነሱ የሬን ቢዝነስ ካርድ ወስደው ኤኒ ታይም ኮንታክት አድርገውኝ ፕሪንት የሆነ የመጨረሻ ስራዎች እንሰጣቸው ነው የመጣሁት።
ስሜ ሲሳይ ይባላል። የስቶረስ ስሙ ሲስ ቀነኔ ኤልኤልሲ። የማቀርባቸው አልባሶች አሉ። የኢትዮጵያ ትራዲሽናል ክሎዝ፣ የተለያዩ አልባሳት እንዲሁም የተሳሉ ፒክቸሮች አሉን። ጫማ፣ ቦርሳዎች የተለያዩ ነገሮችን ይዘለን። አሁን ዛሬ ለምሳሌ ኢትዮጵያን ኢንተርናሽናል ፉድ ኤንድ ካልቸር ሾ ነው ያለን። እነሱን ነገሮች ለመሳተፍ ብዬ ቦታ ላይ ተገኝቻለሁ።
ከዓለም አቀፍ ድርጅቶች ተካፋይ ከነበሩት መካከል እኚህም ሰው ከጃማይካ የንግድ ማህበረሰብ የመጡ መሆናቸውን ነግረውናል።
Name is Kevin Pinnock. Over here, we're a Jamaican company that does authentic Jamaican dishes.
ስሜ ኬቪን ፒናት ይባላል። እዚህ የተገኘሁት የጃማይካን ባህላዊ ምግቦች የሚያቀርበውን ድርጅት ወክዬ ነው። እኛን የተለየ የሚያደርገን ምርታችንን ለማቅረብ ብቻ ሳይሆን ከኢትዮጵያ የመጣ ነው፣ በኢትዮጵያ የተመረተ አዲስ የምርት አይነት ይዘን ለማስተዋወቅ ነው ያሉን ንብረትነቱ የኢትዮጵያ መንግስት የሆነው የኢትዮጵያ ብሔራዊ አልኮልና አረቄ ፋብሪካ ዋና ስራ አስፈጻሚ የሆኑት አቶ መስፍን አባተ ናቸው።
እንግዲህ በዋናነት እዚህ አሜሪካ ይዘን የመጣ ነው የዊስኪ፣ ቮድካ፣ ባሮ ድራይ ጂን እና ቡና አረቄ የሚባለውን ነው ይዘን የመጣ ነው። ከአሜሪካ ገበያ እንግዲህ በጣም በርካታ ኢትዮጵያኖች እንደመኖራቸውም ጭምር እንደገና ምርታችን በዓለም አቀፍ ደረጃ ተወዳዳሪ ከመሆኑ አንጻር መጠጣችን አሜሪካ ውስጥ ቢገባ በጣም ውጤታማ ሆኖ ገበያውን በደንብ ሊገባ እንደሚችል አስበናል። እንግዲህ ብዙ ዝግጅት ተደርጓል። አሜሪካ ገበያ ለመግባት ዝም ብሎ ለማሳየት ብቻ ሳይሆን የመጣ ነው። በአሜሪካን ሀገር ኤፍዲኤ አፕሩቫል አግኝተናል። መጠጡ አሜሪካ ውስጥ ሊሸጥ፣ ሊከፋፈል እንዲሁም ሊጠጣ እንደሚችል ፍቃድ አግኝተናል። እርግጥ እዚህ አንድ ወኪል አለን፣ ለጊዜው የተስማማ ነው። ግን ሀገሪቷ በጣም ሰፊ እንደመሆኗ መጠን በአንድ ወኪል ብቻ የሚበቃ አይሆንም። ያ ወኪላችን ሁሉም ነገር ጨርሷል፣ ፍቃዱን ሁሉ አውጥቶ ጨርሷል። እንግዲህ ለማስገባት አሁን በዝግጅት ላይ ነው ያለው። ግን እግረ መንገድ የእሱንም ገበያ በደንብ ለማስተዋወቅ በሚል ነው እኛ ራሳችን እንግዲህ ከዛ ድረስ መጠጡን ይዘን እዚህ ያሉትን ደንበኞች እና ይህን ፌስቲቫል የሚጎበኙ ሰዎችን በማስቀመስ ነው እንግዲህ እንትን ያለው። አሁን በቀመሱትም ደረጃ በጣም አበረታች ፊድባክ ነው ያገኘ ነው። በጣም ጥሩ መጠጥ እንደሆነ ምናልባትም በአሜሪካ ውስጥ ቢገባ በከፍተኛ ሁኔታ ሊሸጥ እንደሚችል ከወዲሁ እያሳዩን ያለበት ሁኔታ አለ። እኛ ያመጣ ነው ያው ለቅምሻ የሚሆንና ለዲስፕሌይ የሚሆን ብቻ መጠጥ ነው ይዘን የመጣ ነው። ግን እዚህ ያሉ ጎብኚዎች እንደው የት ነው የምናገኘው፣ በስንት ነው የምንገዛው የሚል ጥያቄዎች ሁሉ ስለጠየቁን እውነት ለመናገር ያው በአሜሪካን ሀገር ጥሩ ገበያ ይኖረዋል የሚል እምነት አሳድሮብናል ማለት ነው።
በኢትዮጵያ የሚመረተው ብላክ ዲር ዊስኪ የአሜሪካ የምግብና መድኃኒት አስተዳደር ኤፍዲኤ ፈቃድና ይሁንታን አግኝቷል የሚሉት አቶ መስፍን የመጣ ነው በኢትዮጵያውያን ዘንድ ለማስተዋወቅ ብቻ ሳይሆን በአሜሪካ ገበያ ውስጥ እንዲገባ ትልቅ ዝግጅት እየተደረገ በመሆኑም ጭምር ነው ይላሉ። አዲሱ ውስኪና ሌሎች ነባርና አዳዲስ ዓለም አቀፍ መጠጦች በኢትዮጵያ ገበያ ላይ መዋላቸው ከገለጹልን አቶ መስፍን አባተ ጋር በተለይ ያደረግነውን ቆይታ በሌላ ዝግጅት ይዘን እንመለሳለን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።
ዝግጅታችን አሁንም እንደቀጠለ ነው። ተከታዩ መሰናዷችን የሚሆነው ደግሞ ሳምንታዊ የትምህርት ዝግጅታችን ነው። በትላንትናው ምሽት ጀምረነው የነበረውን ህጻናት ማንነት ጥያቄያቸውን መመለስ የሚያስችላቸውን የተለያዩ ስራዎችን የሚሰራ አንድ ተቋም ነው የምናስተዋውቃችሁ። ከኢትዮጵያውያን ወላጆች በተለያዩ የውጭ ሀገራት የሚወለዱ ህጻናት ሊያጋጥማቸው የሚችለውን የማንነት ጥያቄ መፍታት እንዲችሉ የኛ ስቶሪ ወይም የኛ ታሪክ የተሰኘ ፕሮጀክት ታሪክና ባህልን የሚያስተምሩ መረጃዎችን ህጻናት በሚገባቸው መንገድ በመጽሐፍና በአጫጭር ፊልሞች መልክ እያቀረበ ይገኛል። ከፕሮጀክቱ መስራችና ትውልደ ኢትዮጵያዊት ሄላንዳ አፈወርቅ ጋር ያደረግነው ቆይታ ነው ተከታዩ መሰናዶ። የኛ ስቶሪ ወይም ደግሞ ምናልባት የኛ ታሪክ ወደ አማርኛ ሲመለስ የተሰኘው ይህ ፕሮጀክት በውጭ የሚወለዱ ህጻናትን ኢላማ ያደረገ ፕሮጀክት ይመስለኛልና እስኪ መጀመሪያ በውጭ የሚኖሩ ህጻናት ላይ ለምን መስራት ፈለግሽ? አንቺ ውጭ ነው ተወልደሽ ያደግሽው? ሐሳቡ እንዴት መጣ?
እኔ ኢትዮጵያ ነው የተወለድኩትና ያደግኩት። በ16 አመቴ ነው የወጣሁትና ከዛ በኋላ ውጭ ሀገር ነው የኖርኩት። ልጄ ከተወለደች በኋላ ነው በጣም የመጣልኝ ሀሳቡ። እኔ ኢትዮጵያ ስላደኩ ባህሉን፣ ቤተሰቡን፣ ፍቅሩን፣ አገሩን፣ ሁሉን ነገር አይቼ አድጌበት ማንነቴን አውቄ ነው ከሀገር የወጣሁት። ለልጄ ግን ያ እድል አይኖራትም። አገሯ ብዙ ጊዜ መሄድ አትችልም። ቋንቋውንም፣ ቤተሰቡንም፣ ባህሉንም፣ አገሩን ማየት አትችልም እና እንዴት ብዬ ነው የኢትዮጵያንነቷን ፖርታ እንዴት ብላ ነው የምታውቀው የሚለው ታሪክ ነበር ያስጨነቀኝ። እና ስለ ኢትዮጵያ ያሉት መጽሐፎች ወይ ፊልሞች ለልጆች ብዙ የሚሆኑ አይደለም። ሳስበው እሷ የምትወደው አይነት ታሪክ ያስፈልጋል። ለእሷ ብቻ ሳይሆን ለሌላ ኢትዮጵያን ቤተሰቦች ያሏቸው ወይ እዚህ ሀገር የተወለዱ ልጆች እንደዛ አይነት ነገር ያስፈልጋል ብዬ ያኔ ነው ሀሳቡ የመጣልኝ።
አንቺ ውጭ በምታድጊበት ጊዜ የጎደለሽ ወይም ከኢትዮጵያ ማንነትሽ ጋራ መገናኘት እንዳች ያደረገሽ ሁኔታ አለ?
አዎ፣ እኔ መጀመሪያ ከሀገሬ ስወጣ ቀጥታ አዳሪ ትምህርት ቤት ነው የገባሁት እና የአዳሪ ትምህርት ቤት ውስጥ በጠቅላላ ነጮች ነበሩ። ብዙ ጊዜ ስለ ኢትዮጵያ ሲጠይቅኝ የማውቀው ነገር ያው ስለ ቤተሰቤ ወይ ስላየሁት ቦታዎች ነው እንጂ ስለ ታሪኩ በደንብ አድርጌ መንገር አልቻልኩም፣ ማውራት አልቻልኩም ጥያቄ ሲመጣብኝ። በአንዳንድ ጊዜ እንዲያው ለምንድን ነው ቀለምሽ እጅሽ ላይ ማለት ነው ከውስጡ ነጭ ሆኖ ከውጭ ደግሞ ለምንድን ነው ጥቁር የሆነው? እንደዛ አይነት ጥያቄዎች ይመጣብኝ ነበር።
መቼ ነው ታዲያ የእኛ ስቶሪ ወይም የእኛ ታሪክ የተወለደው?
ወደ አውሮፓ አቆጣጠር 2018 አካባቢ ነው የጀመርነው።
እንግዲህ እንዳየሁት ከሆነ የእኛ ታሪክ ከሚሰራቸው ነገሮች አንዱ መጽሐፍ ጽፈሻል። ማጂካል ጋቢ ወይም ደግሞ ተአምረኛዋ ጋቢ በእንግሊዝኛ የተጻፈ መጽሐፍ አይቻለሁ እና እስኪ መጀመሪያ ስለ መጽሐፉ ንገረኝ። ምን አይነት ታሪክ ነው በውስጡ የያዘው?
ስለ አንድ ትንሽ ኢትዮጵያዊ ልጅ ነው ታሪኩ። አሜሪካን ሀገር ነው የምትኖረው፣ እዛም ነው የተወለደችው። አባትና እናቷ ግን ከኢትዮጵያ የመጡ ናቸው እና የመጀመሪያው መጽሐፍ ትምህርት ቤት ኢንተርናሽናል ዴይ ብለው ስለ አገራችሁ ወይ ስለ አባትና እናት አገራችሁ ተናገሩ ተብላ ጨንቋታል፣ ታቅም ስለ ኢትዮጵያ። ስለዚህ ከእናትና ከአያቷ ጋር ስለ ኢትዮጵያ ማውራት ይጀምራሉ። በዛ ምክንያት ደግሞ ስለ ቡና፣ ስለ ቀሚሶቻችን፣ ስለ ምግባችን ልጆቹ እንዲማሩ እሱንም አስገባሁት። ከዛ መጨረሻ ላይ አያትየዋ ጋቢ ስላታለች፣ ይሄ ጋቢ በጣም የሚገርም ጋርቢ ነው፣ ውሰጂውና እስቲ ምን እንደሚመጣ ታያለች ብላ አያትያ ትጣታለች። ጋቢው ስትገባ ኢትዮጵያ ይወስዳታል ስላለቻት ኢትዮጵያ ትሄዳለች ማለት ነው። ሄዳ በመጀመሪያ መጽሐፉ ላይ ባህር ዳር ነው የሚወስዳት። አሻንጉሊት ይዛ ነው የምትሄደው። አሻንጉሊቱ ይነግራታል ስለ ጣና እና ስለዛ አካባቢ ነገሮች። ሁለተኛው መጽሐፍ ደግሞ ወደ ጎንደር ይወስዳታል እና እንደዚህ እያለ አገሩን በጠቅላላ እንድትጎበኝ ያረጋታል ማለት ነው ጋቢው።
በጣም የሚደንቅ ሀሳብ ይመስለኛል። ምክንያቱም እንዳልሽው ልጅቷ ተወልዳ እዚህ ነው ያደገችው። ከዛ ደግሞ ስለ ማንነቷ የምትጠየቃቸው ጥያቄዎች አሉና ይሄ አብዛኛው እዚህ ተወልዶ አሜሪካ ብቻ ሳይሆን አውሮፓም ወይም ከኢትዮጵያ ውጭ የተወለዱ ህጻናት እለት ተእለት ሊገጥማቸው የሚችል ጉዳይ ይመስለኛል። እና እንደ ከወላጆች መጽሐፉን ካነበቡ ሰዎች የደረሰሽ ምላሽ ምን ይመስላል?
ልጆቻቸውን እዚህ ሀገር የወለዱ ወላጆች በጣም ነው የሚወዱት መጽሐፉን። መጽሐፉ ብዙ ነገር ነው የሚያስተምረው ልጄን፣ ልጆቼን እና ራሳቸውን መጽሐፍ ውስጥ ያሉ ስዕሎቹ በሙሉ ስለ ራሳቸው ወይ አያቶቻቸውን፣ ቤተሰቦቻቸውን፣ ምግባቸውን፣ ሁሉን ነገር ያሉ እና መጽሐፉን በጣም ነው የሚወዱት፣ ደጋግሞ ነው የሚያነቡት። አንዷ እንዲያውም አያቷን እማዬ ማለት የጀመረችበት ምክንያት መጽሐፉ ላይ እማዬ የሚለውን ቃል ስላየች ነው። እንደዚህ እንደዚህ አይነት ደስ የሚሉ ነገሮች ነግረውኛል ወላጆቹ።
እንግዲህ ከሌላ ምን አይቻለሁኝ በዚሁ በየኛ ታሪክ ውስጥ ፊልሞች፣ በተለይ በታሪክ ትልቅ ስፍራ ያላቸው ሰዎች እንደ ንግስት ጣይቱ የመሳሰሉ ታሪኮችን በአጫጭር ፊልም መልክ የማቅረብ ስራ እንደምትሰሩ አይቻለሁ እና እስኪ ስለዚህ ስራ ንገሪኝ ውስጥ
እስካሁን ስለ እቴጌ ጣይቱ እና ጥቁር አንበሶች የሚባሉ በጣሊያን ወረራ ጊዜ የነበሩ በጣም የሚገርሙ ግሩፕ ነበሩ። ኢትዮጵያን ነጻነት ለማውጣት ያደረጉትን እሱን ነው ያደረግነው። ደግሞ አንድ አይነት ነው በቃ ልጆቹ ታሪካቸውን፣ ድንቅ ሰዎች፣ ድንቅ ታሪክ እንዳለ ያንን ነገሮችም እንዲያውቁ ማንነታቸው ስለሆነ እሱም ማለት ነው። እና በፊልም በጣም ብዙ ነገር ይማራል ሰው እንኳን እና ልጅ ሰው ራሱ ከመጽሐፍ ይልቅ በዚህ ጊዜ በተለይ ፊልም ነው የሚመቸው እና የበለጠ ደግሞ ያዩታል እና ይማራሉ በማለት ነው።
እንዳየሁት መጽሐፉ በእንግሊዝኛ ነው። ምናልባት በአማርኛ ተተርጉሞ ያሉት አማርኛ ተናጋሪዎችም መጽሐፉን እንዲያነቡት የማድረግ ሀሳብ ሳለ?
አዎ ሀሳብ አለ፣ ትክክል ነው። ብዙ ሰው እሱን ጠይቆኛል። እንዲያውም መጀመሪያ መጽሐፉን በአማርኛ ተርጉመነዋል፣ ግን እስካሁን አልታተመም። ግን ሀሳባችን እንደዛ ነው። አዎ መተርጎም አለብን። ኢትዮጵያ በተለይ መጽሐፉን በጣም የሚፈልጉ ሰዎች ብዙ በኢንስታግራም በፌስቡክ የሚጠይቁን ሰዎች ስላሉ እንደዛ ማድረግ እንፈልጋለን። ኢቡክም ማድረግ እንፈልጋለን። ዲጂታል ከሆነ የትም ሀገር ያለው ሰው ዳውንሎድ አድርጎ ልጆቻቸው ማንበብ ስለሚችል እሱንም አስበናል።
ጎን ለጎን ደግሞ መጽሐፍ የማንበብ ሂደት ታደርጋላችሁ ለህጻናቶች መጽሐፉን ለማንበብ አስባችኋል?
አዎ ወላጆች ይመጣሉ ልጆቻቸውን ይዘው። ሁለቱንም መጽሐፍ ነው የማነብላቸው። ሳንቆፋ ያለው የሀይሌ ገሪማ መጽሐፍ ቤት እና ቪዲዮ ቤት ዲሲ መሀል ነው ያለው። ፕሮግራም አላቸው፣ የልጆች ማንበቢያ ፕሮግራም። እነሱ ናቸው የጋበዙኝ እና በቃ ጋቢዬን ይዤ መጫወቻ ይዤ ልጆቹን እንዳነብላቸው ነው ያሰብኩት መጽሐፉን። እና ብዙ ጊዜ ጥያቄ ያላቸው አንዳንዶቹ መጽሐፍ ይፈልጋሉ እና
ከማንነት ጋር የተያያዘ ጥያቄ በጣም ፈታኝ ጥያቄ ነው። እና ይሄ እናንተ እየሰራችሁት ያላችሁት ስራ ምን አይነት ሚና አለው? ምን ያክልስ ይሄ የመገንጠል ስሜትን ምን ያክል ይሞላል?
በልጅነታቸው ከጀመርን ይሄንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለው ይመስለኛል ለልጆቹ። ሀገር በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ፣ ማወቅ እንዲችሉ ያደርጋል ብዬ እመኛለሁ።
ከምድል እንመኛለን። በድጋሚ ደግሞ በሌሎች ተጨማሪ ስራዎች እንደምንገናኝና እንደምናወራ ተስፋ አደርጋለሁ። ለዛሬው እጅግ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ዝግጅታችንን ነው አሁንም እየተከታተላችሁት ያላችሁት። በዝግጅቶቻችን ላይ አስተያየቶች ካላችሁ ወይም ደግሞ በፕሮግራማችን ቢካተቱ የምትሏቸውን ርዕሰ ጉዳዮች ለመጠቆም ከፈለጋችሁ በምን ታገኙናላችሁ? ተከታዩ ማስታወቂያ ምላሽ አለው።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ፕሮግራማችን እንደቀጠለ ነው። ዝግጅቶቻችን ላይ ከሬዲዮ በቴሌቪዥን በተጨማሪ አሁንም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፍን እንገኛለን። ዝግጅቱ ካለቀም በኋላ በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ዝግጅቶቻችንን እዛም ላይ ማግኘት ትችላላችሁ። ፕሮግራማችን ወደ ማጠናቀቁ ተቃርቧል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ የተሰረቁ ባህላዊ ቅርሳ ቅርሶች ወደ ባለቤቶቹ ሀገሮች መመለስ እንዳለባቸው ታምናለች በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። የዩናይትድ ስቴትስ የትምህርትና የባህል ጉዳዮች ምክትል የውጭ ጉዳይ የሆኑት ሚኒስትር ሊ ሳተርፊልድ በቅርቡ ከ30 በላይ ባህላዊ ቅርሶች ለካምቦዲያ በተመለሱበት ኒውዮርክ ውስጥ በተካሄደ መርሃ ግብር ላይ በዩናይትድ ስቴትስ ከካምቦዲያው አምባሳደር ኪዎቼሃን ጋር ተገናኝተዋል። በ20ኛው ክፍለ ዘመን መገባደጃ ላይ በካምቦዲያ በነበረው የእርስ በርስ ጦርነት ሐውልቶችና ሌሎች ቅርሶች በተቀናጀ የስርቆት መረብ አማካኝነት በሕገ ወጥ መንገድ በዓለም ገበያ ላይ ተሸጠዋል። በተደራጁ የአካባቢ ወንጀለኞች የካምቦዲያ ሐውልቶችን ካምቦዲያና ታይላንድ ድንበር ድረስ የሚያጓጉዙ ሲሆን በዚያ የሚገኙ ደላሎች ተቀብለው በታይላንድ ለሚገኙ የቅርስ ነጋዴዎች ያደርሱ ነበር። ነጋዴዎቹም ቅርሶቹን መሰብሰብ አሊያም በዓለም ላይ መሸጥ ለሚሹ ለሀገር ውስጥ ወይም ዓለም አቀፍ ገዢዎች ይሸጣሉ። አንድ የጥንታዊ ቅርሳቅርስ ነጋዴ 30 ቅርሳቅርሶችን የዘረፉ መሆናቸው እንዳይታወቅ የሐሰት ሰነድ አዘጋጅተው ለአሁኑ የቅርሶቹ ባለቤት መሸጣቸውን ርዕሰ አንቀጹ ያትታል። ሆኖም የቅርሶቹ ባለቤት በገዛ ፈቃዱ ቅርሶቹን ማስረከቡን የኒውዮርክ ደቡባዊ ክፍለ ግዛት የዩናይትድ ስቴትስ አቃቤ ሕግ ማስታወቂያቸውን ርዕሰ አንቀጹ አውስቷል። የአስረኛው መቶ ክፍለ ዘመን ቅርጽ የሆነው ስካንዳ ኦነ ፒኮክ የሚባለውና ሌሎች እጅግ ብዙ ቅርሶችንም እንደ አውሮፓውያን አቆጣጠር ከ1997 ዓ.ም በህመር ሩዥ አባል መዘረፋቸውን ርዕሰ አንቀጹ ጨምሮ ገልጿል። ስካንዳ የህንድ የጦርነት ጣዖት ሲሆን ስካንዳ ኦን ኤፒኮክ የተሰኘው ቅርስም ስካንዳ ፒኮክ ላይ ሲጋልብ የሚያሳይ ነው። የፒኮኳ ገላና ጭራም እጅግ በረቀቀና ተከታታይነት ባለው አጣጣል የተቀረጸ ነው። የህመር ታሪክ ተመራማሪዎች በሐውልቱ ላይ ያለው የስካንዳ ጣዖት መልክ የነገስታቱን ቤተሰብ አባላት መልክ የያዘ ነው ብለው ያምናሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ ካምቦዲያ ውስጥ ባደረጉት ጉብኝት በዩናይትድ ስቴትስ እና በካምቦዲያ መካከል ያለውን የህዝብ ለህዝብ ግንኙነት አበረታተዋል ያለው ርዕሰ አንቀጹ አያይዞም ብሊንከን ዩናይትድ ስቴትስ የካምቦዲያና በዓለም ዙሪያ ያሉ ህዝቦችን ንብረትና ቅርስን ለማስጠበቅ ቁርጠኛ ናት፣ ከምኮራባቸው ክዋኔዎች መካከል አንዱ ከካምቦዲያ የተሰረቁና እኔ በግሌ እጅግ ዋጋ የምሰጣቸው ባህላዊ ቅርሶችና ቁሶች መመለሳቸውን ማረጋገጣችን ነው ሲሉ የውጭ ጉዳይ ሚኒስትር ብሊንከን መናገራቸውን በመጥቀስ ርዕሰ አንቀጹ ሀተታውን ይደመድማል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምጽ የአማርኛው አገልግሎት ዘወትር በየዕለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ላይ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ ይተላለፋል። እንዲሁም በኢትዮሳት ላይ በኤንኤስኤስ 12 የቪኦኤ ቻናል ወደ እናንተ እንደርሳለን። ከዚህም በተጨማሪ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ማግኘት ትችላላችሁ። ኢንስታግራም እና ዩቲዩብ ላይ ማለን። ለዝግጅቶቻችን አስተያየት ካላችሁ ወይም ጥቆማዎች መስጠት ከፈለጋችሁ መገኛ መንገዶቻችንን በድጋሚ እናስታውሳችሁ። 202-205-9942 የውስጥ መስመር 14 ብላችሁ በድምጽ በተቀመጠው መመሪያ መሰረት መልእክታችሁን አስቀምጡልን። የዋትስአፕ ቁጥራችን 202-251-3505 ነው። አሁንም በድምጽ መልእክቶቻችሁን ቀርታችሁ ብታስቀምጡልን ይደርሰናል። የኢሜል አድራሻችን horn@voanews.com ነው። በዛም መልእክቶቻችሁን ብታደርሱልን ይደርሰናል። ለምሽቱ ያዝናቸው ዝግጅቶች እነዚህን ይመስሉ ነበረ። ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና እደሩ።